ናቸው ያየናቸው የሰማናቸው ብዙ ነገሮች አሉ እና ባለፈው እንግዲህ በተከታታይ ስለ መጨረሻው ዘመን መቅረብ የመምጣቱ የክርስቶስ መምጣት በደጅ እንደሆነ አብረን ተመልክተናል አይተናል እና ምዕራፍ እንግዲህ 14 ላይ ማርቆስ ወንጌል ምዕራፍ 14 ከቁጥር 1 እስከ 11 ያለውን ሐሳብ ነው አንድ ላይ የምንመለከተው እና ኢየሱስ ስለ መምጣቱ በደንብ ካስተማረ ከተናገረ በኋላ ተጠንቀቁ፣ ራሳችሁን ጠብቁ፣ ትጉ እና ተዘጋጁ ብሎ ካለ በኋላ ለስቅለቱ ወይም ደግሞ ለኢየሱስ ክርስቶስ በመስዋዕትነት ለሚሰጥበት ጊዜ እንግዲህ የመጽሐፍ ቅዱስ መምህራን ወይም ደግሞ ምሁራን እንደሚናገሩት ከሁለት ቀን ቀደም ብሎ ባለ ጊዜ ውስጥ የተከሰተ ክስተት ደግሞ ሌላ ክስተት አለ። የሰጠሁት ርዕስ ሁለቱ ጽንፎች የሚል ነው፣ መሰጠት እና አሳልፎ መስጠት። አንድ ጊዜ አብረን እንበለው፣ መሰጠት እና አሳልፎ መስጠት። እስቲ አንድ ጊዜ መሰጠት እና አሳልፎ መስጠት። እነዚህ ታሪኮች በዚህ አጠር ባለ ቁጥር ሐሳብ ውስጥ ተቀምጠዋል እና ሁለት ጽንፎች ናቸው። ሁለቱ ጽንፍ አንደኛው የታሪክ ባለቤት በጣም ከልክ ያለፈ መሰጠቷ በጣም የሚያስነቅፋት አይነት ነገር ሆኖ የሚታይበትና አሳልፎ ደግሞ ሲሰጥ ደግሞ እንመለከታለን። ሁለት ጽንፎች አሉ እና ኤክስትሪም ጽንፍ ማለት ኤክስትሪም ማለት ነው እና በጣም ጫፍ የያዘ ከልክ ያለፈ የተለጠጠ የተወጠረ እንደ ማለት ነው እና እነዚህን ሐሳቦች ነው እንግዲህ የምንመለከተው። የማርቆስ ወንጌል ምዕራፍ 14 ከአንድ ጀምሮ አነበዋለሁ። እንደዚህ ይላል፣ ከሁለት ቀን በኋላ ፋሲካ እና የቂጣ በዓል ነበረ። የካህናት አለቆችም ጻፎችም እንዴት አድርገው በተንኮል እንደሚይዙትና እንደሚገድሉት ይፈልጉ ነበር። የሕዝብ ሁከት እንዳይሆን በበዓል አይሁን ይሉ ነበርና፣ እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቶ የሞላበት የአልባስጥሮስ ቢልቃጥ ይዛ መጣች። ቢልቃጡንም ሰብራ በራሱ ላይ አፈሰሰችው። አንዳንዶችም ይህ ሽቶ የሽቶ ጥፋት ለምንድን ነው? ይህ ሽቶ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይችል ነበርና ብለው በራሳቸው ይቆጡ ነበር። እርሷንም ነቀፏት። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደክሟታላችሁ? መልካም ሥራ ሰርታልኛለች። ድሆች ሁልጊዜ ከእናንተ ጋር ይኖራሉና ማናቸውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። የተቻላትን አደረገች፣ አስቀድማ ለመቃብሬ ሥጋዬን ቀባች። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማንኛውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል። ከአስራ ሁለቱም አንዱ የአስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። ሲሰሙም ደስ አላቸው፣ ብርም ይሰጡት ዘንድ ተስፋ ሰጡ። በሚመች ጊዜም እንዴት አድርጎ አሳልፎ እንዲሰጠው ይፈልግ ነበረ። በጣም ሁለቱ ጽንፎች ይታያችኋል አይደለ? ይቺ ሴት ለኢየሱስ ክርስቶስ ያላትን ፍቅር የገለጠችበት የሄደችበትን መጠንና ልክ፣ ይሁዳ ደግሞ ኢየሱስ ክርስቶስን አሳልፎ ለመስጠት በጣም የሄደበትን ደግሞ ጫፍ ስትመለከቱት፣ ሁለት ጽንፎች ቱ ኤክስትሪምስ የምናያቸው ነገሮች ናቸው። ሐሳቡ እንግዲህ ሲጀምር ኢየሱስ ክርስቶስ ለፋሲካው የበዓል ቂጣ በነበረ ጊዜ ወደ ኢየሩሳሌም እየተጠጋ ያለበት ጊዜ ነው። ስለዚህ ወደኋላ መለስ ብለን ፋሲካን ስንመለከት ፋሲካ የእስራኤል ሕዝብ ከግብፅ ምድር ከባርነት ነፃ የወጣበት ታሪክ ነው። የፋሲካው ታሪክ ዘጸአት ምዕራፍ 11 እና 12ን ብትመለከቱት በዛ ውስጥ የምታገኙት ታሪክ ነው። የእግዚአብሔር ማዳን ለእስራኤላውያኖች በግብፅ ምድር በባርነት በነበሩ ጊዜ ሲገለጥ የመጨረሻው ተአምር ታስታውሱ እንደሆነ የመጨረሻው ተአምር ምን ነበረ? የበኩርን ልጆች መግደል ነበረ እግዚአብሔር ያደረገው። ስለዚህ ፋሲካ የሆነበት ቁልፉ መሰረታዊ ምክንያት ለመታደግ እነሱን ለማዳን እግዚአብሔር ለእስራኤላውያኖች የሰጠው ትእዛዝ ነበረ። ትእዛዙ ምንድን ነው? እሱ በግን አርዳችሁ የምታርዱትን በግ ደም በበራችሁ ጉበል ላይ ምን አድርጉት? ቀቡት። የሞት መልአክ በመጣ ጊዜ ያንን ደም ሲያይ ወደ እናንተ አይገባም። ስለዚህ ያ ደም የሌለበት ቤት ሁሉ ለምን ተሳልፎ ይሰጣል ማለት ነው? የሞት መልአክ መጥቶ በኩር የሆኑትን ሁሉ ይወስዳል። ስለዚህ አሁን አስቡት እንግዲህ ለፋሲካ እየተዘጋጁ ነው። ይሄ ማለት የፋሲካው በግ ኢየሱስ ክርስቶስ ራሱን ለመስዋዕትነት ለመስጠት ራሱን እያዘጋጀ ነበር ለዛ መስዋዕትነት። ስለዚህ ይሄ በዓል የፋሲካው በዓልና የቂጣው በዓል የቂጣው በዓል ከእርሾ ንጹህ የሆነን ቂጣ እንዲበሉ ለሰባት ቀን እግዚአብሔር ትእዛዝ ሰጥቷቸዋል። እዛው ዘጸአት ውስጥ የምናገኘው ታሪክ ነው። ያ ታሪክ ምንድነው? እሱ እስራኤላውያን ከነበሩበት የግብጽ ምድር ወጥተው ወደ ተስፋይቱ ምድር እስከሚገቡ ድረስ ያደረጉትን ጉዞ ጭምር በምሳሌነት የሚያሳይ ነው። ስለዚህ ኢየሱስ እነዚህን ሁለት በዓላቶች ለማክበር ራሱን እያዘጋጀ ሌሎች ደግሞ አብረውት እንዲታደሙት ፈልጎ ነበረ። የታሪኩን መነሻ ስትመለከቱ ቁጥር 1 እና 2 ይሄንን ማቴዎስ ወንጌል ምዕራፍ 26 ላይ በጣም ዘርዘር በተን አድርጎ ደግሞ ማቴዎስ ጽፎት እናየዋለን። እንዳልኳችሁ በጣም ማርቆስ ሪፖርት የሚያደርግልን አጠር አጠር አድርጎ ነው። ከዚያም በኋላ እያለ ባጭሩ ዋናውን ትኩረት ማግኘት እንዲችሉ ነው። ማቴዎስ ደግሞ ብትን አድርጎ ነው የሚዘረዝረው። ማቴዎስ ጋር ስትመለከቱ ደግሞ ሌላ በተን ያለ ሐሳብ ታያላችሁ። ምዕራፍ 14 ቁጥር 1 እና 2ን ስትመለከቱት የመጀመሪያ የሚለው ነገር ምንድነው? እሱ ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበረ። የካህናት አለቆች ጻፎችም እንዴት አድርገው በተንኮል እንደሚይዙትና እንደሚገድሉት ይፈልጉ ነበረ። አሁን ተመልከቱ እንግዲህ ሰው በጣም ለክፋት ራሱን ሲያመቻች ማለት ነው፣ ለክፋት ዘዴኛ ሲሆን ኢየሱስ ክርስቶስን ለመያዝ ምን አይነት ተንኮል፣ ምን አይነት ሁኔታን አመቻችተው እነዚህ የሃይማኖት መሪዎች ኃላፊነታቸው የእነዚህ የሃይማኖት መሪዎች ትልቁ እግዚአብሔር የሰጣቸው አደራና ኃላፊነት የአይሁድን ሕዝብ ይሄንን በዓል ሲያከብሩ ማክበር በሚገባቸው መንገድ እንዲያከብሩ ያንን ስርዓት ማስፈጸም ነው አይደለ? እነሱ ግን በዛ በተሰጣቸው ኃላፊነት ውስጥ በጣም እያሴሩ ያሉት ነገር ስትመለከቱት ምን ለማድረግ ነበረ? ኢየሱስ ክርስቶስን አሳልፈው እንዴት እንደሚያገኙት በጣም የሃይማኖቱ መሪዎች በሃይማኖት በጣም በመሸፈናቸው የእነሱን ማንነት እውነተኛ ማንነታቸውን እያጋለጠ የነበረው ኢየሱስ ክርስቶስ ነበር። ስለዚህ ኢየሱስ ላይ በጣም አቂመውበታል። የእነሱን ባዶነት በጣም በግልጽ እያሳየ ባለፈው በተመለከትናቸው ሐሳቦች ውስጥ ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ በግ ነጋዴዎችን፣ ገንዘብ ለዋጮችን እነዚህን ሁሉ ምን አደረጋቸው ይላል? ገርፎ አስወጣቸው ይላል። ስለዚህ የኢየሱስ መገኘት ለእነዚህ ሰዎች በጣም ምቾት አይሰጣቸው። እውነተኛው ኢየሱስ ሲገኝ፣ እውነተኛው ኢየሱስ ዋና ሲሆን ወገኖቼ፣ የትኛውም አይነት ሃይማኖታዊ በሉት ሰዋዊ በሉት እኛነታችን በሉት እነዚህ ሁሉ ነገሮቻችን ምቾትን አያገኙ። የኔና የእናንተን ህይወት ሙሉ ሊያደርገን የሚችለው የክርስቶስ መገኘት ነው እንጂ የምናደርጋቸው ተግባራቶች አይደሉም። ባለፈው ስንነጋገር ኢየሱስ ክርስቶስ ከቤተ መቅደሱ ወጣ የሚለውን ቃል አይተነዋል አይደለ? ከቤተ መቅደሱ ሲወጣ በቃ ስላልፈለጉት ምን አደረገላቸው? ለቆላቸው ወጣ። ስለዚህ የኢየሱስ ዋናነት በጣም በህይወታችን ውስጥ ለእኔና ለእናንተ ከምንም ነገር በላይ ዋጋ የምንሰጠው መሆን አለበት። በዚህ ሐሳብ ውስጥ ሰው ምን ያክል ለክፋትና ለተንኮል ራሱን እንደሚያተጋ እናያለን። አንዳንድ ጊዜ ሰዎች በጣም ለክፋት ያላቸው ትጋት ለበጎ ነገር ቢያውሉት ስንት የልማት ስራ መስራት ይችላሉ አይደለ? በጣም ሰዎች ለመዝረፍ፣ ወንጀል ለመስራት፣ በጣም በአቋራጭ መንገድ የሆነን ነገር ለማግኘት የራሳቸው ሊያደርጉ የሚፈልጉትን ነገር የራሳቸው ለማድረግ የሚሄዱበትን ትጋትና በጣም ሊያሳዩ የሚፈልጉትን ጥበብ ለበጎ ነገር ቢጠቀሙበት ዓለማችን በጣም ሰላማዊ ትሆን ነበር አይደለ? እነዚህ ሰዎች የእውነት እግዚአብሔርን ቢፈልጉበት ይህንን ትጋታቸው በጣም ሃይማኖተኛነት ወገኖቼ ልብን ጨለማ ውስጥ እንዲኖር ያደርገዋል። ሃይማኖተኛነት ወገኖቼ አይኖቻችን እንዳያዩ የሚጋርደው ነገር አለ። እግዚአብሔር የሚፈልገው እሱን ማንነቱን በመረዳት ቅድም የጸለይነው ጸሎት አለ ከወንድማችን ከድር ጋር የጸለየው ኤፌሶን ላይ ያለው ሐሳብ የልባችሁ አይኖች ሲበሩ የመጠራቱን ተስፋ የክብሩንም ባለጠግነት ምን ያህል እንደሆነ ታስተውሉ ዘንድ። እነዚህ ሰዎች ዋና ተግባራቸው የአይሁድን ሕዝብ እግዚአብሔርን ማምለክ በሚገባበት በዛ ስርዓት ውስጥ እንዲገባ ማድረግ ነበረ። ነገር ግን ዋናውን ትኩረታቸውን ረስተው በተንኮል በክፋት የተያዘውን ማንነታቸውን እንመለከታለን። ወገኖቼ እግዚአብሔር ሲጠራን የጠራን እርሱንና እርሱን ብቻ እንድናመልክ ነው። ለእርሱ በሆነው ነገር ህይወታችን እንዲያዝ ነው። ይቺ ሴት በጣም አካሄዷን ስትመለከቱት በዚህ ታሪክ ውስጥ ከቁጥር 3 ጀምሮ ባለው ሐሳብ ስታዩ ትክሩቷን በጣም ለኢየሱስ ክርስቶስ ሙሉ ለሙሉ መስጠቷን ታያላችሁ። ኢየሱስ ክርስቶስ በስምዖን ቤት ውስጥ ነበረ። የኢየሱስ ክርስቶስ በዛስ በስምዖን ቤት ውስጥ መገኘት ለዛ ለሚሆነው ሥርዓት በጣም ዋና የሆነ ነገር ነው። ምክንያቱም በጣም ታዋቂ አስተማሪ ነው። እርሱ የሚገባውን ነገር በማድረግ እና ሰዎች አብረውት በመሆን በጣም ለሱ ቀረብ ማለታቸውንም ጭምር ለማሳየትም የሚሞክሩበትም ጭምር በጣም ከዚህ ሐሳብ ጋር እንደው አያይዤ ለማየት የፈለኩት ሐሳብ የማርታና የማርያምን ታሪክ ነው። እና እነዚህ አሁን እህቶች በጣም የሚያመሳስላቸው ነገር አለ። ታስታውሱ እንደሆነ ማርታ በጣም ኢየሱስን ለማገልገል ትባክን ነበር አይደለ? በጣም ወደዛ ወደዚህ ያለች። ማርያም ግን አንድ ምርጫ መርጣ ነበር። የመረጠችው ምርጫ ምን ነበር? በክርስቶስ እግር ስር ቁጭ ብላ ክርስቶስ የሚለውን የሚናገረውን መስማት። በጣም የተቀራረበ ነገር አላቸው። ለእርሱ ያለንን ትኩረት የተከፋፈለ መሆን እንደሌለበት ምሳሌን በዚህ ሴት ውስጥ እንመለከታለን። ሴቲቱ ኢየሱስ ክርስቶስን በሽቶ መቀባቷ፣ ቁጥሩን ላንብበው ከሶስት ጀምሮ ያለውን እንደዚህ ይላል። እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ የናርዶ ሽቶ የመላበት የአልባስጥሮስ ቢልቃጥ ይዛ መጣች። ቢልቃጡንም ሰብራ በራሱ ላይ አፈሰችው። ማቴዎስ ላይ ስትሄዱ ማቴዎስ ዘርዝሮ ነው የሚያስቀምጠው። ማቴዎስ የሚለው ምንድን ነው? እሱ በእንባዋ ሁሉ እግሩን የምታደርግ ነበረ፣ ታብስ ነበረ። ከዛ በእንባዋ ማበስ ብቻም አይደለም፣ በፀጉሯ ምን ታደርግለት ነበረ? ታደርቅለት ነበረ። ከዛም ባለፈ መልኩ ሽቶን ሰብራ በራሱ ላይ ታፈሰው ነበረ። ኢየሱስ ክርስቶስ ስምዖን የተናገረው ነገር ምንድን ነው? እሱ ሰው ቤትህ እንግዳ ሆኖ ሲገባ አትሊስት እግሩን የሚታጠብበትን ውሃ እንኳን መቅረብ ነበረበት እንደ ባህሉ። ነገር ግን አላቀረብክም። ዘይት ይቀባ ነበር፣ ነገር ግን ዘይት አላደረክልኝም። ይቺ ሴት ግን ያደረገችውን ተመልከት እያለ የዚችን ሴት ለኢየሱስ ያላትን ትኩረት ጌታ እንደምንወደው ልናሳየው ስንፈልግ በጣም ዋና ትኩረታችን እርሱ መሆን እንዳለበት እንዲገባን በጣም ይፈልጋል። ጌታን የእውነት የእውነት እንወደዋለን። የምንወደው ከሆነ በጣም ይሄ ሌዘር ፎከስ የሚሉት ነገር አለ አይደል? የዚህ ሀገር ሰዎች በጣም በቃ ትኩረቱ እሱ ብቻ የሆነ የዚች ሴት ኢየሱስን በሽቶ የመቀባት በእንባዋ እግሮቹን የማበስ በፀጉሯ የማድረቅ የሚያመለክተን የሚያሳየን ነገር ፍላጎቷ፣ የልቧ ናፍቆት፣ የልቧ ረሃብ ምን መሆን ነው? ለክርስቶስ የሚገባውን ነገር መስጠትና ማድረግ። በእስራኤል ታሪክ ሽቶ ወይም ደግሞ ዘይት ሰው ሲቀባ የሚቀባው ለንግስና ወይም ደግሞ ለክህነት ነው። አስታውሱ፣ ኢየሱስ ክርስቶስ ይሄ ጉዞ ለመስዋዕትነት ራሱን ለመስጠት የሚሄድበት ጉዞ ነው። ካህናቶች፣ ሊቀ ካህናቶች ሲቀቡ ዘይት ይፈስላቸዋል። ኢየሱስ ክርስቶስ ተዋት ለሞቴ ራሴን እያዘጋጀችው ነው ብሎ ሲናገር በጣም ትንቢታዊ ቃል ነው እየተናገረ ያለ። የዚህ ሴት ለክርስቶስ ያላትን ፍቅር ስትገልጥ መስዋዕትነቱ ከምንም ነገር በላይ ዋጋ ያለው እንደሆነ በጣም ስፍራ መስጠቷ። ይች ሴት በክርስቶስ እግር ስር ሆና የምታደርጋቸው ነገሮች ሁሉ ዋጋ ያላቸው እንደሆነ በጣም ተረድታለች፣ ገብቷታል። በሉቃስ ወንጌል ምዕራፍ 10 ላይ የማርያምን ምርጫ ስንመለከት በክርስቶስ እግር ስር መሆኗ ተመሳሳይ የመሰጠትን ምርጫ መምረጧን፣ ትኩረት መስጠቷን የሚያሳየን ነው። ከእርሱ ጋር ላላት ግንኙነት ዋጋ መስጠቷን። ዛሬ የኔና የእናንተን ሐሳብ የሚበትኑ በጣም ማት ነገሮች አሉ። አንድ ሳይሆን በጣም ሺህ ነገር ፕሮባብሊ ወደኋላ ድንገት እነ ሞባይል ፎኖች ምናምን ምናምን ሳይመጡ በነበሩበት ጊዜ አትሊስት ይሻላል ብዬ አስባለሁ። ማለት በቃ ኢንተርኔት ምናምን ባልነበረበት ጊዜ ማለት ነው። ወደኋላ ተመልሳችሁ እነዛን ጊዜያቶች ስትመለከቱ ያ ጊዜ ዲስትራክትድ የምንሆንበትን ነገር በጣም ለስ ሆኖ ነው የምናገኘው። አሁን ግን ባለንበት ዘመን በጣም የእኛን ለእርሱ መሰጠታችንን የሚፈትሹ በጣም ብዙ ነገሮች አሉ በዙሪያችን ያሉ። ተውት ይቅርና ይሄ ዲቫይስ አሁን እጃችን ላይ ያለው ዲቫይስ ራሱ ያለው ፈተና በጣም ቀላል አይደለም። እነተኛ አምልኮና እነተኛ መሰጠት ባልተከፋፈለ ማንነት ለኢየሱስ የምናደርገው ያምልኮ ተግባር እቺ ሴት የሰበረችውን ሽቶ ዋጋውን ስትመለከቱ ዮሐንስ ላይ ምን ይላል ያንድ አመት ደሞዝ ያክል ነው ይላል እንደው ዝም ብለን ግምት ብንሰጥ አሜሪካን ሀገር እንደው የአማካኝ ሆነ ደሞዝ በአመት ስንት ይሆናል 70 ሺህ አካባቢ እንበለው 70 80 ሺህ ዶላር ሊሆን ይችላል ማማከን የ80 ሺህ ዶላር ሽቶ አስቡት ማለት ነው ያን ጊዜ ባለሳሳት 300 ዲናር ነው ምናምን ነው የሚለው መሰለኝ ግን አሁን እኛ በዚህ ባለንበት ኮንቴክስት እንሰደውና በአሜሪካ ያለውን አቨሬጅ ሆነ ያንድ የመካከለኛ የሚባል ሚድል ክላስ የሚባሉ ሰዎች የሚያገኙትን ገቢ ብናስብ ያ ዋጋው ስንት ነው ወደ 80 ሺህ እምላቹ 80 ሺህ ሰበር አርገው ማፍሰስ በጣም እኮ ይቸግረናል ሲሪየስሊ በጣም ይቸግረናል አረለ አረለም 80 ሺህ እኔና እናንተ እኮ በጣም የሆነ ልናደርግ እንኳን የሚገባንን ነገር ለማድረግ የሆነ እጅ ተጠምዘዘን አይነት ነገር ነው የምናደርገው አድርግ አታድርግ ተባብለን አይነት ነገር አንድ ወንድም አስተውሳለሁ አንድ ጊዜ የሆነ ቦታ ላይ ሄጂ አለ በጣም ጌታ መስጠት እንዳለብኝ ይናገረኛል አለ እና በጣም ሙግት ውስጥ ገባሁኝ አለ ከጌታ ጋር ምክንያቱም ያለኝን አቃለሁ ምን ያህል እንዳለኝ አለ እና በጣም ተሟግቼ አለ መጨረሻ ላይ አለ በቃ ከነ ቦርሳዬ እስከመሰጥ ድረስ ያህል ነው አለ በቃ ያውልህ አይነት ነገር ብዬ ሰጠሁትኛል የኪስ ቦርሳዬ ግን ለካስ እግዚአብሔር ያዘጋጀው በጎ ነገር ነበረ ምን ላችሁ ፈልጌ ነው በጣም የኛን መስጠት ወይም ደግሞ የኛን መሰጠት በጣም እንድንሰቃ እንድንንገላታ አይደለም እግዚአብሔር የሚፈልገው ነገር ግን በፈቃደኝነት መስጠት መቻላችን የሳሙኤል እናት በጣም ለልጅ በጣም ጸልያለች አይደል ጸልያ ግን የጸለየችው ጸሎት ምንድን ነበር በትሰጠኝ መልሼ ምን አደርጋለሁ እሰጣለሁ አት በጣም ብቸኛ ልጅ ኖሯት በትሰጠኝ እሰጣለሁ በጣም እኛኮ በስስት ነው ምን ሞተው ኮረል ሰው እንዳያይብኝ አይነት ነገር በጣም በቃ በፎጣ በነጠላ በመናም ሸፋፍነ ነው እንዳይታይ አይነት ነገር አርገን ደብቀን ነው ምናሳድግ በጣም ለኛ ለራሱ ጣውት እስከሚሆንብን ድረስ ማለት ግን ወገኖቼ በጣም እኔና እናንተን መሰጠት እግዚአብሔር በጣም ይፈልጋዋል መሰጠታችንን በተግባርም በርምጃም ይሁን ነገር ግን በጸጥታ በስሩ ቁጭ በማለት ማርታ ሳቶ ማርያም ያደረገችው ነገር በግሩ ስር በመቀመጥ ነው አይደለ በጸጥታ ቁጭ ብላ በመስማት ማለት ያ በጣም የምንማረው የምናስተውለው ነገር ነው ወገኖቼ ይሄ በጣም ከልክ ያለፈ መሰጠታችን እንደው አይ አበዛሃውም እስከምንባል ድረስ አይነት ነገር ማለት ነው በጣም እኔ ጌታን ሳገኝ በጣም አስተውሳለሁ አንድ አጎት ነበረኝና ምን ይለኛል ከጴንጤና ከካድሬ ጋር ከደርግ ካድሬ ጋር መነጋገር ጠዋረለም ይለኛል ሲከራከረኝ ሁልጊዜ መልሳለኝና አይ ከጴንጤና ከካድሬ ጋር መነጋገር ጥሩ አይደለም እና ይላልና ግን ምን ይለኝ ነበር እንዴ አንተ ልጅ አይደለህ ወይ አሁን በዚህ እድሜ ጌታ ብለህ ምን ይሰራልሃል ትንሽ ቆየት ብለህ አይነት ነገር ማለት ይሄ በጣም ለጌታ ስትሆኑ አይሮ ነው አጋጥማችሁ እንደሆነ አላቀም ምን ልጅ ነህ ቀስ ብለህ እንጂ ትንሽ እንትን ብለህ አይደለ ወጣ ዘና ብለህ ፈታ ብለህ አይነት ነገር ነው አንዱ ግጥም ሲገጥም ምን አለ እንደ ማይክል ጃክሰን በአለም መድረክ ላይ ተንሸራተ አለም አዳልጣ እንዳትወድቅ የሚል ግጥም ገጥሟል እና አንዳንድ ጊዜ አለም በጣም እኛን የምትንከባከበን አይነት ነገር መስላ የሚታየን ጊዜ አለ ነገር ግን ከአለም የምናገኘው ምንም ትርፍ የለም ጌታን ካገኘው በጣም ረጅም ጊዜ ነው ግን በውጪ በጣም እንደው አመለጠኝ ብዬ የምለው ምንም ነገር የለም እውነት ለመናገር አይ ቲንክ 13 አመት እድሜ ወይም ደግሞ 14 አካባቢ ሊሆን ይችላል ጌታን ሳገኝ ከዛ እድሜ ጀምሮ እስካሁን ድረስ ጌታን አመኘው ጌታ በቸርነቱ ይዞኝ ተሸክሞኝ ማለት ነው እኔ ሳልሆን እሱ ነው እሱ ይዞኝ እዚህ ደርሻለሁ ግን አንድ ቀንም የሆነ ነገር ሚስ አድርግ ያለው ብዬ አስብ ያላቅም እና ጠጥታ አታቀም ይሉኛል እዚህ ሀገር አሁን አንዳንድ ሰዎች አላቅም ስላቸው ክርም ይላቸዋል እንዴት ነው ጠጥታ ማታቀው አጭስ አታቀም አዎ አጭስ ያላቅም ምን በቃ ዩ ዶንት ኖ ዋት ዩ ሉዝ አይነት ነገር ይላሉ። ግን አይ ምንም ምን የሚቀረንብን ነገር የለም። ምን ልላችሁ ፈልጌ ነው፣ በጣም ለጌታ መሰጠታችን ወገኖቼ በጣም አትራፊዎች እንድንሆን ያደርገናል እንጂ የምንጎዳበት ነገር የለም። ምን ግፋቢል ግፋቢል እኮ በጣም ጌታን ማምለካችንና ማመናችን ሳምባችንን ከበሽታ አይደለ ኪሳችንን ደግሞ ከፋይናንስ ጉድለት ጠብቆልናል አይደለ። የከፋው የከፋው ደግሞ በጣም በቃ በየቱቦውና በየምናምኑ ስር ከመውደቅ ከዛ ሁሉ ታድጎናል። አተረፍን እንጂ ምን አጎደልን? እውነት ለመናገር አይደለ። በጣም በቃ ሰዎች ፓሪ ብለው ይጨፍራሉ፣ ምናምን ብለው ይዝናናሉ። እረ እንደው አንቺ በጣም አበዛሽው፣ በጣም ቤት ብቻ መቀመጥ ምን ይሰራልሻል አይነት ነገር ሊሉ ይችላል። ይሄ መሰጠት በጣም አሪፍ መሰጠት ነው ወገኖች፣ የምናጎርልበት አይደለም። ይቺ ሴት በጣም ነቃፊዎች ነበሯት፣ በጣም እሷን ክሪቲሳይዝ የሚያደርጓት። ቁጥር አራት ላይ በዚያ ከነበሩት አንዳንዶች በድርጊቱ ተቆጥተው እንዲህ ይባባሉ ነበረ፣ ሽቶ ለምን በከንቱ ይባክናል? እንዳልኳችሁ የ78,000 ዶላር ሽቶ ተሰብሮ ሲፈስ ሰዎች ሁሉ የሚያስቡት ብክነት ነው ብለው ነው የሚያስቡት አይደለ። ግን ኢየሱስ ክርስቶስ የተመለከተው ብክነቱን አይደለም። ኢየሱስ ክርስቶስ በጣም ከዛ ያለፈውን ነገር አይቶ ነበር። ይቺ ሴት የኢየሱስ ክርስቶስ ሞቱና ትንሣኤው ማዳኑ ምን ሊሆን እንደሚችል ተረድታ ነበረ። ኢየሱስ ለጌታ የተሰጠን ነገር የባከነ የሚባል እንዳልሆነ በጣም እንዲገባቸው ፈልጎ ነበር። ለጌታ ሰጥተነው ባከነ የሚባል ነገር የለም። ለጌታ የምንሰጠው እድሜ፣ የምንሰጠው ዘመን፣ የምንሰጠው ገንዘብ ባክኗል አይባልም። አሜን። የመስዋዕትነት ፍቅር የእውነተኛ ደቀ መዝሙርነትን ልባችንን ማሳያ ነው። ወገኖች በጣም መርሳት የሌለብን ነገር ለጌታ እላቂያችንን ይዘን እንዳንመጣ። ምን አልኩኝ? ለጌታ እላቂውን በጣም አረ ይሄ በቃ የማንፈልገውን መርጠን አይነት ነገር ማለት ነው። የኔ የቤታችን ታላቅ ወንድም በጣም ገንዘቧን ያቃታል። ገንዘባውን ስትጠይቁት 5 ዩሮ ከጠየቃችሁት ማት እንዲህ አይነት የተያዘ ብር ካለው ፈትሾ 5ቷን ለይቶ ያወጣታል። እና 10ን ከጠየቃችሁት በጣም ሳይሳሳት ነው የሚያወጣት። ምን ልላችሁ ፈልጌ ነው፣ በጣም ምራጩን አይነት ነገር አውጥተን አይደለም መስጠት ያለብን። ስንሰጠው ሳንሰስተው መስጠት መቻል አለብን። እነዚህ ሰዎች ባከነ የሚል እይታ ነው ያላቸው። ጌታ ግን ምን አታድርጓት አለ? አታስጨንቋት አለ። መልካምን አድርጋለች። የእንግሊዝኛው ቃል ምንድን ነው የሚለው? ሺ ሃዝ ዳን ኤ ቢዩቲፉል ቲንግ ቱ ሚ ይላል። በቃ እቺ ሴት ያደረገችው ነገር በጣም የሚያምር ውበት ያለው ያልተረዱት ያልገባቸው ነገር ግን በእግዚአብሔር ፊት በጣም እጅግ ውድና ክቡር የሆነን ነገር አድርጋለች። ወገኖቼ በጣም የድህነት የደህንነት የሰው ልጅን የመዳን ታሪክ ውስጥ ይቺ ሴት ያላት ድርሻ በጣም ከፍ ያለ ነው። በኋላ ወረድ ስንል ይሁዳንና ይቺን ሴት በጣም እያነጻጸረን ኮንትራስት እየሰራን እንመለከታቸዋለን። ሴቲቱ በባህሉ መሰረት መጣስ የማይገባውን ነገር አድርጋለች። ወንዶች በተሰበሰቡበት ቦታ በዛ ባህል ውስጥ ሴቶች መገኘት አይችሉም። እንደውም ሌላ ቦታ የሚለው ምንድን ነው? ይቺ ሴት ማን እንደሆነች ቢያውቅ ኖሮ እንድትዳስሰውም አይፈቅድም ነበረ ብሎ ስለ ስምዖን ይናገራል። ምክንያቱም ሴትየዋ የነበራት ታሪክ ሌላ ነው፣ የመጣችበትን ማንነት ያውቃል። ኢየሱስ ሲመለከታት ግን ይቺ ሴት ያላት የተሰጠችለት ራሷን የሰጠችበት ማንነት እነሱ እንደሚመለከቱት አይደለም። ብዙ ወዳለችና በብዙ ምን ታደርጋለች አለ? ትማራለች። ምህረትን በቃ ፈልጋለች። ራሷን በጸጸት ራሷን በፍጹም መሰጠት ለጌታ ሰጥታለች። ይቺ ሴት በጣም ባህሉን ስርዓቱን አልፋ በጣም መሄድ ችላለች። የወንጌል እውነት ወገኖቼ በእጃችን ላይ ያለውን ነገር የሚያስጥለን ነው፣ ግን ፈቃደኞች ነን ወይ? ማለት ከክርስቶስ ጋር ስንገናኝ ክርስቶስ የሚያስለውጠን ነገር አለ። የዚህ ሴት ያለ ልክ መሰጠት የሆነችበትን የተሰጠችበትን ማንነት ስንመለከት እነ ሲድራቅ እነ ሚሳቅ እነ አብደናጎም በጣም ወደ ጥግ ሄደ መሰጠት ነበራቸዋል። ታሪኩን እናስታውሰዋለን። እነዚህ ሰዎች የወርቅ ምስል ንጉሱ አቁሞ ለወርቁ ምስል አንሰግድም፣ በጣም ምላችሁ አሪፍ የተባሉ ሰዎች ቢኖሩ አይ ግድ የለም እንሰግዳለን ብለው ንሳ መግባት የሚችሉ ነበር አይነት ነገር ግን ያ ሁኔታና ያንን አጋጣሚ ቱ ኤክስትሪም ይዘውት ሄደዋል ምን ላለማድረግ ላለመስገድ አምልኮ ወገኖቼ ድፍረታችንን የሚጠይቅ እንዲሁም ከተለምዷዊው አካሄድ የተቃራኒውን እንድንሄድ የሚጠብቅብን የሚጠበቅብን ህይወት ነው እቺ ሴት የአምልኮን ህይወት ነው እየኖረች ያለችው አምልኮ በአደባባይ ላይ ምን ይመስላል ተብሎ ቢባል ራስን ያለንን ነገር ማንነታችንን ሳንሰስት ምን ማድረግ ነው መስጠት ይሄ በጣም የማይገኝ ህይወት እድል አሁን ኢየሱስ ምን አለ ድሆች ሁሉ ጊዜ ከእናንተ ጋር ናቸው እና በፈለጋችሁት ጊዜ የፈለጋችሁትን ነገር ልታደርጉላችሁ ትችላላችሁ በጣም በህይወታችሁ ውስጥ አጋጥሟችሁ እንዳለ ባላውቅም አንዳንድ ጊዜ በጣም እንደው ባያልፈኝ ግን በጣም በቃ አልፎኝ የምትሉት አይነት ነገር የለ አንዳንድ ጊዜ በጣም አንዳንድ አጋጣሚዎች ይሄ እኮ ምርጥ የሆነ አጋጣሚ በጣም በቃ እቺ ሴት ሊያልፋት የማይገባ ድሆችን ለመርዳት ከፈለጋችሁ በጣም እድሉ አላችሁ ግን በጣም የእግዚአብሔር ስፔሲፊክ የሆኑ ታይሞች አሉ አንዳንድ ታይሞች በጣም ከእርሱ ጋር ለየት ያለ ይሄ መገናኘትን የምናደርግበት ለየት ያለን ግንኙነት የምናደርግበት ዮሐንስ ጴጥሮስን ያዕቆብን ኢየሱስ ክርስቶስ ይዟቸው ወዴት ወጣ ይላል ወደ ተራራ ወጣ ይላል አይደል በጣም ይሄ ለየት ያለ ኢንካውንተር ዮሐንስም ጴጥሮስም በመገለጡ ተራራ ላይ ስለተመለከቱት ክብር በመልእክታቸው ውስጥ ጽፈውታል የሚገርመው ነገር ምክንያቱም በልባቸው ጽላት ላይ በማይጠፋ መልኩ በደንብ ተደርጎ ተጽፏል ያ ክስተት በጣም ይሄ በአይናችን ያየነው ዮሐንስ የሚናገረው ማለት ነው በጆሮአችን ምን ያደረግነው የሰማነው በጣም ማይገኝ አጋጣሚ ከጌታ ጋር ባለን ጉዞ ውስጥ በጣም ትኩረታችንን ጌታ ሲያገኝ በጣም የማናልፈው የማይገኝ አንድ ጊዜ በህይወት የሚገጥም አጋጣሚ አለ። ሁል ጊዜ ከናንተ ጋር አይደለሁም ብሎ ሲል አብሪያችሁ አይደለሁም ነው እንዲያለ ያለው። አይደለም አይደለ? ኢየሱስ በሌላ ቦታ ላይ እኮ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ስበኩ በአብ ወልድ በመንፈስ ቅዱስ እያስተማራችኋቸው ደቀ መዛሙርት አድርጓቸው እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ሆናለሁ ብሎ ደግሞ ከናንተ ጋር አይደለሁም ብሎ ሲል የተቃረነ ነገር እየተናገረ ነው እንዴ? አይደለም። ስፔሲፊክ የሆነው ይሄ ጊዜ ያመጣው እድል ለመጠቀም ይሄ ብቸኛ ጊዜ ነው። በጣም ይሄ መሰጠታችን ከዚህ አይነት ጊዜ ጋር ነው የሚያገናኘው። ወገኖች የትኛውን እኔና እናንተ እንዳያመልጠን የምንፈልገው የትኛውን ነገር ነው? በሱ እይታ ውስጥ ያለውን ከርሱ ጋር የምንገናኝበት ለየት ያለን ነገር የሚሰጠንን ነው ወይስ ከዛ ያነሰው? አንዳንድ አጋጣሚዎች በጣም ተመልሰው የማይገኙ አጋጣሚዎች ናቸው። እቺት ሽቷን ለመስበር የምትችልበት ብቸኛው አጋጣሚ ይሄ አጋጣሚ ነበር። በአደባባይ ነቃፊዎች ይያሏት ማለት ነው። በጣም ሂስ ሊሰጧት የሚችሉ እነዚህ ሰዎች መታደርገው ነገር ትክክል አይደለም። ኢየሱስ ክርስቶስ ያለው ነገር ምንድነው? እሱ ለማርታና ለማርያም በነበራቸው ንግግር ማርታ በጣም በህቷ ተበሳጭታ እንዴ እንድታግዘኝ የሆነ ነገር በላት እንጂ ባለችው ጊዜ ኢየሱስ ክርስቶስ ምን አላት? ማንንም የማይወስድባት መልካም እድል መርጣለች። you see the specific እድል መልካም እድል በጣም የማይገኝ እድል በእግሩ ስር የመሆን እድል ጌታን ስናገለግል በጌታ ፊት ስንገኝ እርሱን ስናመልክ የሚሰጡን እድሎች አሉ። እዚህ ቦታ ላይ እግዚአብሔር ሲያስቀምጠን እንደዚህ ዋል አስቀምጠን እንደው ዝም ብሎ በቃ ቨርጂኒያ ቢች ላይ ሂዱና እንደው ዝም ብሎ ኑሩ አይነት ነገር ብሎ አይደለም ያደረገን። ግን የሆነ እድል አለው አብሮ እኔናን እናንተን እግዚአብሔር በዚህ ውስጥ የሚያደርገው መልካም እድል ተብሎ በእግዚአብሔር የታየ ማለት ነው። በጣም ኢየሱስ ዮሐንስ ወንጌል ምዕራፍ 12 ላይ ቆንጆ ነገር አድርጋልኛለች ብሎ በአዲሱ መደበኛ ትርጉም ላይ ይናገራል። ኢየሱስ ክርስቶስ ያለንን መሰጠት ድርጊቶቻችንን ምንም እንኳን በዙሪያችን ያሉ የማይገባቸው ያልተገቡ ያልገባቸው ያልተረዱ በመሰጠታችን ላይ በጣም ትችትን የሚሰጡ ክሪቲሳይዝ የሚያደርጉ ቢኖሩም በዛው ውስጥ ግን እኔና እናንተ ትኩረታችን አሁንም ማን ነው? ክርስቶስ ነው። ማርታ እና ይህች ሴት በስፍራ ላይ ያለችው ሴት በጣም መሰጠታቸው ውስጣዊና ውጫዊ ነገሮችን የሚያሳይ ነው። ይህች ሴት ያላትን ነገር ሰብራ ሰጠች። ማርታ ግን በጌታ እግር ስር ቁጭ ብላ ለመስማት ለማድመጥ ራሷን ሰጠች። ማርያም አም ሶሪ ያ ቴንክ ዩ በጣም አመሰግናለሁ። ያ ማርያም ማለት እና እነዚህን ሰዎች በጣም ትችታቸውን سنመለከት የማይመስል ነገር ነው። አንዳንድ ጊዜ በጣም ለጌታ ያላቸውን ቅናት ለማሳየት ብለው አንዳንድ ሰዎች በጣም የሚሄዱበት የሚጓዙበት ንጉዞ ስታዩ በጣም ከጌታ ጋር የሚጋጭ እንጂ በጣም ከጌታ ሐሳብ ጋር የሚሄድ ሆኖ አናገኘው። ወደ ይሁዳ سنሄድ ይሁዳን እንዲሁ سنመለከተው ከቁጥር 10 እስከ 11 ባለው ክፍል ውስጥ በጣም ለኢየሱስ ክርስቶስ ያላቸው ተቃራኒ አመለካከት በጣም የሚገርም ነው። ማርያም ወይም ደግሞ ይቺ ሴት በዚህ ቦታ ላይ ስሟ አልተጠቀሰም። እርግጥ በዮሐንስ ወንጌል ምዕራፍ 12 እና 12 ላይ ማርያም ብሎ ይላታል። ይቺ ሴት የኢየሱስ ክርስቶስ ማንነት ውበቱ በጣም ገብቷታል። ኢየሱስን በማግኘቷ በሕይወቷ ውስጥ የምትጠቀመው በሕይወቷ ውስጥ ተጠቃሚ የምትሆንበትን ነገር በጣም ተረድታለች። ይሁዳ ኢየሱስን አሳልፎ በመስጠት ጥቅም ያገኛል። እቺ ሴት ራስዋን ለክርስቶስ በመስጠት የሱን ማንነት በመረዳቷ ያ የክርስቶስ ማንነት ህይወት ተካፋይ በመሆኗ የዘላለም ህይወት ወራሽነቷ ተጠቃሚ ያደርጋታል። ይሁዳ ግን ኢየሱስን አሳልፎ በመስጠት ጥቅምን ያገኛል። እንድን ያደረገው በ30 ዲናር ክርስቶስን አሳልፎ ምን አደረገ? ሰጠ። 30 ዲናር የአንድ ባሪያ መሸጫ ዋጋ ነበር በዛን ጊዜ። ስለዚህ የኢየሱስ ክርስቶስን የትንቢት ቃል እንዲፈጸም ያደረገው ይሁዳ ዘካርያስ ምዕራፍ 11 ላይ በተመለከቱ ታሪኩን እዛ ላይ ታገኛላችሁ። ኢየሱስ ክርስቶስ በ30 ዲናር እንደሚሸጥ አስቀድሞ ተተንብዮ ነበር። ስለዚህ ይሁዳ ምን አደረገ? ሸጠውና ኢየሱስን መጠቀሚያ አደረገው። እኔና እናንተ ኢየሱስ መጠቀሚያችን ነው ወይንስ የሱ ህይወት በእኛ መገለጡ መታየቱ ክርስቶስ ውበቱ ማንነቱ በእኔና በእናንተ ህይወት ውስጥ ቦታ አግኝቷል ወይ? ይሁዳ ከክርስቶስ ጋር በጣም አብሮ ኖሮ ክርስቶስን ሲክደው እንመለከታለን። በጣም ይሁዳ ለሰይጣን ራሱን ያጋለጠ ሰው ነበር። በጣም ይሁዳ የሚባል ስም ሰምታችሁ ታውቃላችሁ? አታውቁም? ይሁዳ የሚባል ስም የለም። ወላጆች ስም ቢሰጡ ይሁዳ የሚለውን በጣም ይዘሉታል እንጂ አይሰጡም። ምክንያቱም ስሙ ራሱ የሚያሳየን ነገር አለ። ከሃዲ ነው የሚል ነው ስሜት ነው የሚሰማው አይደለ? ግሁ ይሁዳ እኮ የቃሉ ትርጉም እኮ ምስጋና ማለት ነው። አመስጋኝ እንደማለት ነው። ታስታውሱ እንደሆነ ንጉስ ዮሳፍጥ ለጦርነት በወጣ ጊዜ በነገስ ታሪክ ውስጥ ያለው ታሪክ ምንድነው? እሱ እግዚአብሔር ለውጊያ መውጣት የሚገባው ማን ነው ብሎ በጠየቀ ጊዜ ይሁዳ ይውጣ ነው አይደል ያለው? ይሁዳ ይውጣ ያለበት ምክንያቱ ምንድነው? እሱ በምስጋና እግዚአብሔርን በማመስገን ውስጥ ጌታ የሚያደርገው ጠላትን በስውር የሚመታበት መንገድ አለ። ስለዚህ አስቡ እንግዲህ ይሁዳ የሚለውን ትርጉም በጣም ወንድማችን እንግዲህ እንበለው ወይ አናቀም ግን አበላሽው ማለት ነው። ስለዚህ ወላጆች እንኳን ይሁዳ የሚል ስም ለልጆቻቸው አይሰጡ። የዚችን ሴት ታሪክ ስትመለከ አሁን ይሁዳ ሲታሰብ ከሃዲነት ነው አይደለ? ይቺ ሴት ግን ኢየሱስ ሲናገርላት ምን አለ? እስከ ዓለም ፍጻሜ ድረስ የወንጌል ሲነገር ስለዚህ ሴትም ምን ያደርጋል? ይነገራል። በጣም ከልክ ያለፈው መሰጠት ሰዎች ስለኛ ሲያስቡ ራሱ በጣም እኮ ጌታን የሚወድ ሰው ነው ብለው ሊሉንም ይችላሉ፣ አለበለዚያም ሌላ ነገር ሊሉን ይችላሉ። ይሁዳ ባይሉንም ግን አለ አይደል በጣም በቃ እሱ ነው እንዴ ምናምን ይሏል። ይሁዳ በጣም በሰይጣን ተጽዕኖ ውስጥ ገብቶ ነበር። በ30 ብር አሳልፎ ሰጠው። ይህንን ለማድረግ በጣም ነፃ ምርጫ ነበረው። እነዚህ ሁለት ሰዎች ይሁዳና ማርያም ለኢየሱስ ማርያም ለኢየሱስ ባላት ፍቅር ስሟ ማርያም ስለሆነ ነው። ዮሐንስ ወንጌል ምዕራፍ 12 ላይ ብታነቡት ማርያም ብሎ ይላታል። እና ይቺ ሴት ለኢየሱስ ክርስቶስ ባላት ፍቅርና መስዋዕትነት ትታወሳለች። ይሁዳ በክህደቱ በራስ ወዳድነቱ ኢየሱስን በመሸጡ እዚህ እከሌት ተብሎ ሲታሰብ ወይም ደግሞ እከሌ ሲባል በጣም ጌታን የሚወድ ጌታን የሚፈራ ከጌታ ጋር በጣም በቅንነት የሚጓዝ የጌታን ፍቅር ያየሁበት የሰማሁበት ይቺ ሴት በጣም ባደረገችው በክርስቶስ ፍቅር በመነካት የሰራችው ሥራ የእውነተኛ አምልኮ ምሳሌ ሆና መታየት ትችላለች። በጣም የእውነተኛ የተሰጠ የደቀ መዝሙርነት ሕይወት የልብ ስብራት ምን ይመስላል የሚለውን እንድናይ አድርጋናለች። በጣም ዘላለማዊ ሊባል የሚችል ቅርስ ትታለች። በጣም ይሁዳ ደግሞ በጣም ክህደቱ አስከፊ የሆነ ክህደት ያደረገው ነገር ምንድን ነው? ታሪኩን ወደ በስተ መጨረሻ ሲተርክልን ይሁዳ ኢየሱስን በመሳም ነው አሳልፎ የሰጠው አይደል? እዛ ኢየሱስ ያለው ምንድን ነው? እሱ ይሁዳ ወዳጅህን በመሳም አሳልፈ ትሰጣለህን ብሎ አለው ይላል። በጣም አደገኛ የሆነ ነገር ወገኖቼ፣ የዚች ሴት መሰጠት የይሁዳ ክህደት በእኔና በእናንተ ህይወት ውስጥ በጣም ልናስተውለው ሊገባን ልንረዳው የሚገባን ነገር በጣም ከልክ ያለፈ መስዋዕትነታችን መሰጠታችን በፍጹም የባከነ አይደለም። የሚባክን ነገር የለንም። ውድ የሆነውን ነገር አሳልፈን ለሱ ብንሰጥ፣ ውድ የሆነውን ጊዜያችንን፣ ጉልበታችንን፣ ነገራችንን እርሱ ቢገለገል፣ ቢጠቀም፣ ቢከብርበት ባከነ አይባልም። ክርስቶስን ብቻ እንድናይ ትኩረት እንድናደርግ ሐሳባችንን በሚበትን በዚህ ዓለም ውስጥ ስንኖር ትኩረታችን ኢየሱስ ላይ እንዲሆን በዙሪያችን ያሉ ሐሳባችንን ትኩረታችንን በጣም አድርገው ከሚያበላሹ ከሚበትኑብን ነገር ከሱ ነገር ልባችን እንዲጠበቅ ጥሩ የሆነ ምሳሌ ትሰጠናለች። የሰጡት ዋጋ ማርታ በክርስቶስ እግር ስር መቀመጧ፣ ይህች ሴት ያላትን ነገር በእግሩ ስር ማፍሰሷ የአምልኳችን መስዋዕትነትና ከኔና ከእናንተ የሚጠይቀው ድፍረት። አምልኳችን ወገኖቼ በጣም እርምጃን ይፈልጋል። አምልኮ የህይወት ዘይቤ እንጂ አምልኮ በዚህ ስፍራ ላይ ተሰብስበን የምናደርጋቸው አጫጭር የሆኑ ነገሮች አይደሉም። እነዚህ ሁለቱም ሴቶች ያየናቸው ሴቶች ሉቃስ ወንጌል ምዕራፍ 10 ላይ እና በዚህ በማርቆስ ወንጌል ምዕራፍ 14 ላይ ያየናቸው ሴቶች በጣም ከባህል ትንሽ ወጣ ያለን ነገር አድርገዋል። በክርስቶስ እግር ስር እንደው በተለምዶ የሚቀመጡትና ተቀምጠው የሚማሩ ደቀ መዛሙርት የሆኑ ወንዶች ናቸው። ይቺ ሴት ግን በክርስቶስ እግር ስር ቁጭ ብላ ለመማር ደፍራ ነበረ። በጣም በዙሪያችን ካለው ነገር እኔና እናንተን ሊያወጣን የሚችለው ክርስቶስን ለማምለክ ያለን የተሰጠ ድፍረታችን ነው። ማርቆስ ወንጌልን ስንመለከተው በጣም ወቅቱን የመለየት ወይም ደግሞ ጊዜው የሚሰጠንን በጣም አንዳንድ የማናገኛቸው እድሎች አሉ እና በህይወታችን ውስጥ እነዚህን ነገሮች እናደርግ ዘንድ ይሄ ሁለቱን ጽንፎች መሰጠትን እና አሳልፎ መስጠትን በጣም ጠንቅቀን እንድናስተውል እግዚአብሔር በሰጠን ዘመንና እድሜ በሰጠን ጊዜ ውስጥ ዘመኑን ጊዜውን ለይተን ለእርሱ በእርሱ የሆነውን በእሱ ጊዜ ውስጥ ያለውን ነገር ማድረግ እንድንችል እግዚአብሔር ይርዳን። አሜን። ክብር ለእግዚአብሔር ይሁን። ተነስተን ሁላችንም